ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከነዚህ ከቀረቡት ከአራቱ አማራጮች ውስጥ ለመንግስቱን ማሻሻል ውጤቱ የታወቀ በሚያስማማ ሁኔታ ለማለፈበት የምንችለው ነው በሚል ያቀረብ ነው።
የክልል ምርጫ የሚባል ነገር ህገ መንግስቱን ተከትሎ ፌደራል ስርዓቱን ተከትሎ መካሄድ ያለበት ምርጫ ነው። ምርጫ ቦርድን ይህንን ኃላፊነት ለመወጣት በመንቀሳቀስ ላይ ነበር ይሄ የኮሮና በሽታ የመጣ። ከዚህ ውጭ የሚደረግ የክልል ይሁን የወረዳ ይሁን ምርጫ ጥረ ህገ መንግስት ነው።
የሽግግር መንግስት አሁን ባለው የኢትዮጵያ የፖለቲካ ድባብ ባለው ከፍተኛ የሆነ ልዩነት የፖለቲካ ፓርቲዎቹ አቋም አብሮ ሊሰራ የሚችልበት ሁኔታ ሊፈጠር እንደማይችል እንደውም አገሪቱ ወደ ባሰ ችግር ውስጥ ሊያስገባ የሚችል ሙከራ ነው በሚል ውድቅ አድርገናል።
ሰሞኑን እያነጋገረ ባለው የኢትዮጵያ ወቅታዊ ፖለቲካ የተለያዩ ተፎካካሪ ፖለቲካ ድርጅቶች ከሰጧቸው አስተያየቶች የሶስቱን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ፣ የትግራይ ዲሞክራሲያዊ ፓርቲና የአማራ ብሔራዊ ንቅናቄ አብን መሪዎች ከተናገሯቸው የተቀነጨበ ነው የሰማችሁት። አብይ ርዕሳችን የሌሎች ድርጅቶችን ጨምሮ በሰፊው ይመለከተዋል። አርብ ግንቦት 1 2012 ዓመተ ምህረት ጤና አስተልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከስቱዲዮ ውጪ ከየመኖሪያ ቤታችን ሆነን ያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከለሱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን፣ ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዛሬ ባህር ዳር ላይ ያስቻለው የአማራ ክልል ጠቅላይ ፍርድ ቤት በሙስና ወንጀል ጥፋተኛ ያላቸው የቀድሞ ከፍተኛ ባለስልጣን አቶ በረከት ስምኦን በስድስት ዓመት ጽኑ እስራትና በ10,000 ብር እንዲቀጡ ወስኗል። ፍርድ ቤቱ አቶ ታደሰ ካሳን ደግሞ በ8 ዓመት እስራትና በ15,000 ብር እንዲቀጡ ውሳኔ ሰጥቷል። አስቴር ምስጋናው ዝርዝሩን ይዛለች።
ባለፉት 15 ወራት ጉዳያቸው በአማራ ክልል ጠቅላይ ፍርድ ቤት ሲታይ የነበረው የሀገሪቱ የቀድሞ ከፍተኛ ባለስልጣናት የፍርድ ሂደት ዛሬ መቋጫ አግኝቷል። አቶ በረከት ስምኦንና አቶ ታደሰ ካሳ በጥረት ኮርፖሬሽን በቦርድ ሰብሳቢነትና በዋና ስራ አስፈጻሚነት ጋር በተያያዘ ወንጀል ፈጽመዋል በሚል ጥር 2011 ዓ.ም በቁጥጥር ስር ውለው ጉዳያቸው በፍርድ ቤት ሲታይ መቆየቱ ይታወሳል። አቶ በረከት ከቀረቡባቸው ክሶች መካከልም የዳሽን ቢራ አክሲዮን ሽያጭ አግባብ አለመሆን፣ የዳሽን ቢራ ከእንግሊዙ ዲቬንቱስ ቪቨረትስ ድርጅት በተደረገው ስምምነት የገንዘብ ብክነት መከሰት፣ ዱቬንቱስ ለጥረት ኮርፖሬት ማስገባት የነበረበትን ገንዘብ አለማስገባት የሚሉ ናቸው። በክልሉ ጠቅላይ አቃቤ ሕግ ክስ አቅራቢነት ጉዳዩ ሲመረምርና ሲያጣራ የቆየው ፍርድ ቤቱ በዛሬው ውሎ የመጨረሻ የቅጣት ውሳኔውን ሰጥቷል። ከቀናት በፊት በሁለቱ የቀድሞ ከፍተኛ የመንግስት ባለስልጣናት ላይ የጥፋተኝነት ውሳኔ መተላለፉ ይታወሳል። ፍርድ ቤቱ ዛሬ በዋለው ችሎት በተከሳሾቹ የቀረቡ የጤና ችግር፣ የቤተሰብ አስተዳዳሪ መሆናቸው፣ ከዚህ በፊት በምንም አይነት የወንጀል ድርጊት አለመሳተፋቸውና በመንግስትም ሆነ በፖለቲካ አመራርነት ህዝባቸውንና ሀገራቸውን ያገለገሉ መሆናቸውን እንደ ቅጣት ማቅለያ ተቀብሏል። በዚህ መሰረት አቶ በረከት ስምኦን በአንደኛና ሁለተኛ ክስ ስራን በመመቻ አግባብ በመምራት የሙስና ወንጀል ጥፋተኛ በመሆናቸው ፍርድ ቤቱ ዛሬ በዋለው ችሎት በ6 ዓመት ጽኑ እስራትና በ10,000 ብር ቀጥቷቸዋል። እንዲሁም አቶ ታደሰ ካሳ በቀረቡባቸው ክሶች በአንደኛ፣ ሁለተኛና አራተኛ ክስ የህዝብና የጥረት ሀብት ጥቅም ማስጠበቅ ሲገባቸው ባለማድረጋቸው በሙስና ጥፋተኛ ሆነው በመገኘታቸው በ8 ዓመት ጽኑ እስራትና በ15,000 ብር ተቀጥተዋል። ተከሳሾቹ ይግባኝ ማለት መብት እንዳላቸውም ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በኢትዮጵያ ተጨማሪ 1861 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸው 3 የቫይረሱ ተጠቂዎች ተገኝተዋል። አጠቃላዩ ቁጥር 194 መድረሱ ነው። ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ፌስቡክ ገጽ ላይ በተገኘው መረጃ መሰረት ዛሬ የተገኙት ሁሉም ኢትዮጵያውያን ሴቶች ሲሆኑ ከ23 እስከ 33 ዓመት ዕድሜ ክልል ውስጥ ያሉ ናቸው። በሙሉ አዲስ አበባ የሚገኙ መሆናቸውን መግለጫው አክሎ አስታውቋል። በኢትዮጵያ እስካሁን የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ቁጥር 30306 መሆኑንም የኢንስቲትዩቱ መግለጫ አመልክቶ በጠቅላላው ከበሽታው ያገገሙት ደግሞ 95 መሆናቸውን ገልጿል። የዓለም የጤና ድርጅት ባወጣው አዲስ ሪፖርት አፍሪካ ውስጥ የኮሮና ቫይረስ ስርጭት ካልተገታ በስተቀር 44 ሚሊዮን ህዝብ በቫይረሱ ሊጠቃ እንደሚችልና 190 ሺህ ሰዎች ደግሞ ለህልፈት እንደሚዳረጉ አስታወቀ። 47 የአፍሪካ ሀገሮችን የዳሰሰው ይህ ሪፖርት በዓለም አቀፉ ወረርሽኝ የመጀመሪያ ዓመት ላይ አፍሪካ ውስጥ የሚኖረው የቫይረሱ ስርጭት ከተቀረው የዓለም አካባቢ ዝግ ያለ ቢሆንም ሪፖርቱ የወረርሽኙ ስርጭት በሚጸናባቸው ባላቸው አካባቢዎች የኮቪድ-19 ለረጅም ጊዜ በከበደ ሁኔታ መከታተሉ አይቀርም ሲል አስጠንቅቋል። የWHO የአፍሪካ ዳይሬክተር ዶክተር ማሺዲሶ ሞኤቲ ብዙዎች የሀገሪቱ መንግስታት የቅድመ መከላከል እርምጃ ካልወሰዱ ኮቪድ-19 ለበርካታ አመታት በቋሚነት አብሮን ይኖራል ብለዋል። ምርመራ ማካሄድ፣ ከህሙማን የተገናኙትን መከታተል መለየትና ማከም አስፈላጊ ነው ሲሉም አክለዋል። በቂ ስራ የማይሰራ ከሆነ ወይም ምንም ካልተደረገ ሁኔታው ከአህጉሪቱ የህክምና አቅም ውጪ ሊሆን እንደሚችል ያስጠነቀቁት የWHO የአፍሪካ ኃላፊ ወረርሽኙ በገዘፈ ደረጃ ሲዛመት ለመቆጣጠር የሚያስፈልገው ስራ አሁን መንግስታት ቫይረሱን ለመከላከል ከሚያደርጉት ርብርብ ጋር ሲነጻጸር ወጪው እጅግ የገዘፈ እንደሚሆን ሳያስገነዝቡ አላለፉም። የኮሮና ቫይረስ ዓለም አቀፍ ወረርሽኝ የጥላቻ የመጤጠልነት ጥፋትን በሌላ የማላከክና የሽብር ወሬ መንዛት ሱናሚን ቀስቅሷል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ አስገነዘቡ። የጥላቻ ንግግርን የሚያስወግድ ዓለም አቀፍ ዘመቻ እንዲከፈትም ዋና ጸሐፊው ጥሪ አቅርበዋል። በወረሽኙ ምክንያት የዓለም መሪዎችና ተራ ዜጎችም እንዲሁ ለቫይረሱ መቀስቀስ የተወሰኑ የህብረተሰብ ክፍሎችን ወይም ቡድኖችን ተጠያቂ ማድረጉን ተያይዘውታል ብለዋል። በተደጋጋሚ ተነጥለው የሚወነጀሉት ደግሞ የውጭ ሀገር ተወላጆችና ስደተኞች ሲሆኑ የጤና ጥበቃ አገልግሎት የሚከለከሉም አሉ ሲሉ አንቶኒዮ ጉቴሬሽ አስገንዝበዋል። ጋዜጠኞች በሚስጥር የሚፈጸሙ ተግባራትን የሚያጋልጡ ሰዎች፣ የጤና ባለሙያዎች፣ የረድኤት ሰራተኞችና የሰብአዊ መብት ተሟጋቾች ስራቸውን በመስራታቸው ብቻ ተነጥለው ኢላማ ይደረጋሉ ሲሉም ዋና ጸሐፊው አክለው አስረድተዋል። በእድሜ በገፉ ሰዎች ላይ በኢንተርኔት የሚሰነዘረው እነሱ ላይ አቅምን ማጥፋት አያስፈልግም የሚል አድላዊ አነጋገር ተበራክቷል ሲሉም ጨምረው ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉተረዥ አያይዘው ሁላችንም በአንድነት ጥላቻን በመቃወም እንድንነሳ፣ እርስ በርስ እንድንከባበርና ባለን እድል ሁሉ ርህራሄን እንድንናኝ እማጸናለሁ ብለዋል። ዓለም አቀፍ የፍልሰተኞች ድርጅት IOM በበኩሉ ኮሮና ቫይረስን ያመጡ የተባሉ በፍልሰተኞች ላይ የተባባሰ የመጣው አሎ ዓለም አቀፉን ወረርሽኝ ለመዋጋት የሚደረገውን ጥረት እያሰናከለ ነው ሲል አስገንዝቧል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአሁኑ ወቅት በዓለም ዙሪያ የተረጋገጠው የኮሮና ቫይረስ ተጠቂዎች ቁጥር ከ3.8 ሚሊዮን የበለጠ ሲሆን ለህልፈት የተዳረጉት ሰዎች አሃዝ ደግሞ ከ269,000 አልፏል። ኢራን ውስጥ በተከሰተው የመሬት መናወጥ ምክንያት በዋና ከተማዋ በቴህራን ነዋሪዎች የቫይረሱን ስርጭት ለመከላከል የወጡ የማህበራዊ ርቀት መመሪያዎችን ቸል ብለው ጎዳና ላይ ወጥተው አርፍደዋል። በዛሬ ማለዳው ነውጥ ቢያንስ 2 ሰዎች እንደሞቱ ነው የተዘገበው። በዩናይትድ ስቴትስ ክፍለ ግዛቶች የኮሮና ቫይረስ ምርመራ አቅርቦት ለነዋሪዎቻቸው ማግኘት በተቸገሩበት በአሁኑ ወቅት የፕሬዝደንት ዶናልድ ትራምፕ የግል ረዳት በቫይረሱ መያዛቸውን ተከትሎ ፕሬዝደንቱና ምክትል ፕሬዝደንቱ ማይክ ፔንስ በየቀኑ እንደሚመረመሩ ዋይት ሃውስ አስታውቋል። ካሁን በፊት ምርመራው የሚደረግላቸው በሳምንት አንድ ጊዜ ነበር። በሌላ ዜና የዩናይትድ ስቴትስ የብሔራዊ የጤና ተቋማት NIH ዋና ዲሬክተር ትናንትና ለመወሰኛ ምክር ቤቱ የምስክርነት ቃል ሰጥተዋል። ከመጪው የበጋ ወቅት የሚከተለው የኢንፍሉዌንዛ ጉንፋን ጊዜ ከመግባቱ አስቀድሞ በሳምንት 1 ሚሊዮን ሰው ለመመርመር የሚያስችል ቴክኖሎጂ ለመፍጠርና ለማሰራጨት ከግል ኢንዱስትሪዎች ጋር ትብብር መስርተናል ሲሉ ነው ያስረዱት። የወትሮ የኢንፍሉዌንዛ ጉንፋን ጊዜ ከመግባቱ አስቀድሞ ኮቪድ-19 በእጅጉ ካልቀነሰ በጤና ስርዓቱ ላይ ከባድ ችግር ይፈጠራል ሲሉ የጤና ኤክስፐርቶች ሲያሳስቡ ቆይተዋል። ይህ በዚህ እንዳለ ሃይድሮክሲክሎሮኪን የተባለው የወባ መድኃኒት ለኮሮና ቫይረስ ህሙማን ህክምና መጥቀሙን የሚያሳይ አንዳችም ማስረጃ እንደሌለ አንድ አዲስ ጥናት ተጠቁሟል ሲል ታዋቂው ዘ ኒው ኢንግላንድ የህክምና መጽሔት በርዕስ አንቀጹ አስገነዘበ። ፕሬዝዳንት ዶናልድ ትራምፕ ይህን መድኃኒት ለኮቪድ-19 ህሙማን ህክምና እንዲውል ግፊት ሲያደርጉ ቆይተዋል። የዩናይትድ ስቴትስ የመድኃኒትና የምግብ አስተዳደር FDA ግን አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለሰዓቱ ያለን ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ግንቦት 1 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። በዕለቱ አብይ ርዕስ በርከት ያሉ ዘገባዎችን ያዝነው ቀዳሚው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ 6ኛውን አገር አቀፍ ምርጫ ለማራዘም ያስችላል ያለውን የአማራጭ ሐሳብ አቀረበ። አማራጩ የማያጠራጥር ውጤት አለው ይላል ኢዜማ። በተመሳሳይ ርዕስ ላይ የትግራይ ዲሞክራሲያዊ ፓርቲ በበኩሉ አሁን በመንግስት የተሰጠውን አማራጭ እንደሚቀበልና ምርጫው መራዘም እንዳለበትም የሚያምን መሆኑን አስታውቋል። ህወሓት በተናጠል በትግራይ ምርጫ አካሂዳለው ሲል ያወጣውን መግለጫም ህገወጥ ነው ሲል አውግዟል። ለስካቸው አማ ዝርዝሩን ይዟል።
ኢዜማ በጽሁፍ ባሰራጨው መግለጫ የምንሰጠው ህጋዊና ፖለቲካዊ አማራጭ ከወቅታዊ የኮሮና ወረርሽኝ የሚታደገን ሀገረ መንግስቱን የሚያስከትልና ወደ ተረጋጋ ዲሞክራሲያዊ ስርዓት የምናደርገውን ሽግግር የሚያግዝ ሊሆን ይገባል ይላል። ፓርቲው በዚህ ያቋም መግለጫው እንዳስተዋወቀው የኢትዮጵያ ምርጫ ቦርድ ከአንድ ወር በፊት 6ኛውን አገር አቀፍ ምርጫ ለማካሄድ አውጥቶት የነበረውን የጊዜ ሰሌዳ መሰረዙን ይፋ እንዳደረገ ሊፈጠር የሚችለውን ህገ መንግስታዊ ቀውስ በመገመት ከፍተኛ የባለሙያዎች ጉባኤ አቋቁሞ ለመፍትሄው ሲሰራ ቆይቷል። በዚህ ጉባኤ አማካይነት በቀረቡ ጥናትና ሌሎችም አካላት ያቀረቧቸውን የመፍትሄ ሐሳቦች በማወዳደር በአገሪቱ ህገ መንግስት አንቀጽ 104 እና 105 ቁጥር 2 መሰረት የህገ መንግስት ማሻሻያ ማድረግ መምረጡን ያስረዳል። መግለጫው ይህ አማራጭ በህገ መንግስቱ በግልጽ የተቀመጠ የማስፈጸሚያ ስነ ስርዓት ያለውና አሁን ለገባንበት አጣብቂኝ የማያዳግም ምላሽ የሚሰጥ ሆኖ አግኝተነዋል ይላል። ቪኦኤ ለዚህ ተጨማሪ ማብራሪያ እንዲሰጡ የፓርቲውን ሊቀመንበር አቶ ሽዋስ አሰፋን አነጋግረዋል።
የቀረቡት አራቱ አማራጮችም ሆነ ወጣ ያለው አምስተኛ ስድስተኛ የሚባለው አማራጭ ያው እያንዳንዱ ድርጅት እንደያሳሰቡ የገለጸው ሆኖ እኛ ግን ከነዚህ ከቀረቡት ከአራቱ አማራጮች ውስጥ ህገ መንግስቱን ማሻሻል ውጤቱ የታወቀ በሚያስማማ ሁኔታ ልናልፍበት የምንችለው ነው በሚል ያቀረብ ነው። ህገ መንግስቱ መተርጎም ምን በተመለከተ ትክክል አይደለም አላለም። ምናልባት ትርጉሙ አያስኬድ እንዲባል ተመልሰን ወደ እነዚሁ ነው የምንመጣው እና ከወዲሁ ውጤቱ ወደሚታወቅ አማራጭ መሄድ ይሻላል በሚል ነው ያቀረብ ነው። እንዲያው ምናልባት በትርጉሙ እንኳን እንደዚህ አይነት የሚያስኬድ ሆኖ ደግሞ ከተገኘ ተራዘመ ጊዜ እንዳይሆን ምን የሚሰሩት ትርጉሙን የሚሰሩ ሰዎች ደግሞ በነጻነት እንዲሰሩ የሚሉ ነጥቦችን ያነሳል እና ዋናው የእኛ ነጥብ በተቻለ መጠን በሚያስማማው ህግ እንኳ ሆኖ የታወቀ ውጤት ወዳለው ወደ ማሻሻሉ ብንሄድ ይሻላል የሚል ነው።
ግን ሌላም ፍራቻ ያላችሁ መስል አንደኛ የህገ መንግስት አጣሪ ጉባኤው በሙሉ ነጻነት ሊሰራ እንደማይችል ፍራቻ ያላችሁ መስላል። ከዛ በተረፈ ደግሞ መንግስትም በዚህ በመራዘሙ ወይንም በትርጉሙ ምክንያት
ሌላ ተጨማሪ ጊዜ ያገኙ ይሄ መንግስትም በዛው ተቆናጥቶ እንዳይተናከርም የምትፈልጉ ወይንም የምትፈሩት መስራላችሁ እውነት ነው?
እንግዲህ የመግለጫው መነሻ የምንወስደው አማራጭ አገረ መንግስቱን የሚያስቀጥል ከተከሰተው ወረርሽኝ የሚታደገንና የጀመርነው ይሄ ዲሞክራሲያዊ ግንባታ ፕሮሰሱን የሚያግዝ መሆን አለበት የሚለው ደግሞ የማያወዛግብ ሁሉንም የሚያስማማ ይሄንን የሚሰሩ ሰዎችን በሰንስና መሆነ በሌላ ነገር ዝም ብሎ ላልታወቀ ጊዜ የሚተወን የለበት ለዛ ነው ነገሮችን ለማጠር የሞከርነው ለዛ ነው ዋናው መነሻችን ግን በእንደዚህ አይነት ጠንካራ መንግስት በሚያስፈልግበት ተናበን ሀገር አቀፍም ሆነ ከተና ወይም ዓለም አቀፍ ድግግሮች ለመውጣት በሚንቀርበት ጊዜ ያልታወቀ ክፍት ነገር መተው የለብንም በታወቀ ሁኔታ ይሄን በዚህ መልኩ አስተካክለን እንሄዳለን የሚል ቁርጥ ያለ አሰራር ነው ማስቀመጥ ያለብን ከሚል ነው።
ዛሬ ከከተር በፊት አዲስ አበባ በሚገኘው ጽፈት ቤቱ ጋዜጣዊ መግለጫ የሰጠው የትግራይ ዲሞክራሲያዊ ፓርቲ በበኩሉ አሁን በስልጣን ላይ አለ ያለው የለውጥ መንግስት እስከዛሬ ሲያከናውናቸው የነበሩ ስራዎች ዲሞክራሲያዊ ስርዓትን ለመገንባት አመቺ ሁኔታ ፈጥሯል ብሏል። ዲሞክራሲያዊ ምህዳሩ ህግን መሰረት አድርገው ለሚንቀሳቀሱ የፖለቲካ ድርጅቶች ሁሉ የሚያሰራ ሁኔታን ፈጥሯል ያሉት የፓርቲው መሪ ዶክተር አረጋዊ በርሄ ይህን ድል ማበላሸት አያስፈልግም ይላሉ።
ለእድል የከፈተ አካሄድ እንደገና እኛ ገብተን ካላከራምስ ብሎ መጮ ጥቅም ያለው አይመስለኝም። ስለዚህ የሚፈልገው ወደ ዲሞክራሲያዊ ስርዓት መሸጋገር ነው። አሁን የተያዘው ሂደት ደግሞ ይህንን ለማቀናጠፍ የሚያግድ ነገር ስለሌለ በዚህ መሄድ እንዳለባቸው ነው የሚታየኝ። የክልል ምርጫ የሚባል ነገር ህገ መንግስቱን ተከትሎ ፌደራል ስርዓቱን ተከትሎ መካሄድ ያለበት ምርጫ ነው። ለዛም ህገ መንግስቱ የተለያዩ አንቀጾች አስቀምጧል። ምርጫ ቦርድን ይህንን ኃላፊነት ለመወጣት በመንቀሳቀስ ላይ ነበረ። በክልሎችና ወረዳዎች ሳይቀር የምርጫ ጣቢያዎችን የመሰረተ የምርጫ ተወካዮችን ያቋቋመ በመጓዝ ላይ ያለ ነበር ይሄ የኮሮና በሽታ የመጣ። ስለዚህ ህገ መንግስቱ በሚፈቅደው መሰረት ምርጫ ቦርድ ባወጣው የጊዜ ሰሌዳ የክልሎች ይካሄድ። ከዚህ ውጭ የሚደረግ የክልል ይሁን የወረዳ ይሁን ምርጫ ህገ መንግስታዊ ምርጫ ቦርድ በሚያዘው ይካሄድ አይደለም። ስለዚህ ጸረ ህገ መንግስቱ ነው። ፌደራል መንግስት በክልሎች ላይ የሚደረጉ ህገወጥ ስራዎች ማቆም ይኖርበት።
ይሁንና በአሁኑ ወቅት በተለይ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከመስከረም በፊት ህገ መንግስቱ የሚደነግገው መሰረት ምርጫው መከናወን አለበት እያለ በመከራከር ላይ እንደሆነ አስታውሰው ዶክተር አረጋዊ ክርክሩ የህግም ሆነ የሞራል መሰረት የሌለው ነው ብለዋል።
ህገ መንግስት መለወጥ የለበትም የሚለው መፈክሩ በተጨባጭ ሁኔታም ይሁን በመተከል ደረጃ በፕሪንሲፕል ደረጃ ተቀባይነት የሌለው ጉዳይ ነው። ከዚህ በመለስም የህወሓት አመራር የሞራል ብቃት የለውም። በህገ መንግስቱ ላይ ይሁን ይሄ አይሁን የሚል ትችት ለማቅረብ ሞራላዊ ብቃትም የለው። ለምን ህገ መንግስቱ ሲያፈርስ የነበረ እሱ ራሱ ቅድሚያ የሚጠቀስ ኃይል ስለሆነ ነው።
በመጨረሻም የፓርቲው መሪ የትግራይ ህዝብ ያለፈበትንና ዛሬም ያለበት ነው ያሉትን የአፈናና የጭቆና ቀንበር ዘርዝረው በዚህ ሁኔታ የሚገኝ ህዝብ ለነጻነቱ ለመንቀሳቀስ በእጅጉ ይቸግረዋል ብለዋል። እየተፈጸመ ነው ያሉትን ግፍም በምሳሌ እየጠቀሱ ተናግረዋል። እንዲያም ሆኖ ግን የትግራይ ህዝብ ዛሬም ለዲሞክራሲያዊና ሰብአዊ መብቶቹ መከበር እየታገለ ነው ያሉት ዶክተር አረጋዊ ከሌሎች ኢትዮጵያውያን ወንድሞቹ እገዛ እንደሚያስፈልገው አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። ከአዲስ አበባ ወደ ባህር ዳር ያሻገረናል ተከታዩ የዕለቱ አብይ ርዕስ ሁለተኛ ዘገባ። የጋራ አቋም ያላቸው ተፎካካሪ የፖለቲካ ድርጅቶች በሌሉባት ሀገር የሽግግር መንግስት ይመስረት ማለት ሀገሪቱን ለከፋ ብጥብጥ የሚዳርግ ነው ሲሉ በአማራ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ገለጡ። የአማራ ዲሞክራሲያዊ ንቅናቄ አብን እንዲሁም የአማራ ዲሞክራሲያዊ ኃይል ንቅናቄ አህዲን ናቸው በወቅታዊ የሀገሪቱ ጉዳዮች ላይ ያላቸውን አቋም ለአሜሪካ ድምጽ የገለጡት። የኮሮና ቫይረስ ወረርሽኝ ተወግዶ ምርጫ እስከሚካሄድም ድረስ በስልጣን ላይ ያለው መንግስት ባለበት መቆየት እንዳለበት ነው በአቋማቸው የተቆሙት። አገሪቱ በአሁን ሰዓት የሚያስፈልጋት የሽግግር መንግስት ሳይሆን የሽግግር ጊዜ ነው ብለዋል። ፓርቲዎቹ ይፋ ያደረጉትን አቋም መነሻ ያደረገችው ዘጋቢያችን አስቴር ምስጋናው አመራሮቹን አነጋግራ ተከታዩን አጠናቅራለች።
የፍታችን ናሲ በኢትዮጵያ ሊካሄድ የነበረው ሀገራዊ ምርጫ ከኮቪድ-19 ጋር በተያያዘ መራዘሙን ተከትሎ የሀገሪቱ ምርጫ ቦርድ ሀገራዊ ምርጫውን በተቀመጠው የጊዜ ገደብ ማካሄድ እንደማይችል ካሳወቀ በኋላ ገዢው ፓርቲ አራት አማራጮችን አቅርቦ ከተፎካካሪ ፓርቲዎች ጋር መወያየቱም ይታወሳል። በአንጻሩ ደግሞ ምርጫው ከተራዘመ የሽግግር መንግስት መመስረት አለበት የሚሉ ኃይሎች ብቅ ብለዋል። የአማራ ብሔራዊ ንቅናቄ አብን ሰሞኑን ባወጣው መግለጫ አዲስ የሽግግር መንግስት መፍጠር በሀገራችን ወቅታዊ የፖለቲካና የኃይል አስተላለፍ አውድ ሊሳካ ይችልም ብሏል። ባለፉት 2 አመታት የታየው መንግስት መሩ የለውጥ ሂደት የከሸፈና የማያሰራ እንደነበር ፓርቲው ተክሷል። ይህም ሆኖ ምርጫው ሲካሄድ ድረስ በስልጣን ያለው መንግስት መቆየትና የሽግግር ሂደቱን መምራት እንዳለበት አስታውቋል። የአማራ ዲሞክራሲያዊ ንቅናቄ አብን ምክትል ሊቀመንበር አቶ የሱፍ ኢብራሂም ለአሜሪካ ድምጽ በስልክ እንደገለጹት አሁን ሀገሪቱ ባለችበት ነባራዊ ሁኔታና የፖለቲካ ፓርቲዎች አቋም የሽግግር መንግስት ማቋቋም የሚለው ሐሳብ የሚሰራ አይደለም። ይልቁንም የሚያስፈልገው የሽግግር ሂደት መሆኑን በመጥቀስም ያም መመረጥ ያለበት አሁን ባለው መንግስት እንደሆነ አብራርተዋል።
የሽግግር መንግስት መስረታ የሚባለውን እኛ እንደማንቀበል በግልጽ አስቀምጠን የሽግግር መንግስት አሁን ባለው የኢትዮጵያ የፖለቲካ ድባብ ባለው ከፍተኛ የሆነ ልዩነት የፖለቲካ ፓርቲዎች አቋም አብሮ ሊሰራ የሚችልበት ሁኔታ ሊፈጠር እንደማይችል እንደውም አገሪቱ ወደ ባሰ ችግሮች ሊያስገባ የሚችል ሙከራ ነው በሚል ውድቅ አድርገናል። እሱ ላይ አካባቢ ስለሆነ አብዛኞቹ ድርጅቶች ጠንከር ባለ መልክ የመጡበት በዚህ ወቅት እኛ ባችንን የመጠበቅ ከፍተኛ አደራ አለብን፣ ከፓርቲና ከግለሰብ ስልጣን ያለፈ ጉዳይ ነው በሚል የሽግግር መንግስት የሚለው ሳይሆን የሽግግር ጊዜ ነው የሚያስፈልገው ነው። ይህን የሽግግር ጊዜ ደግሞ አሁን ያለው መንግስት መምራት አለበት ነው። አዲስ የመንግስት መስራት ሂደት ውስጥ ብንገባ የሞራልም የህግም የፖለቲካ አጠቃላይ ሁኔታም ለማይፈቅድ ያለው መንግስት የሽግግር ጊዜው መምራት አለበት ነው። ሌላው አሁን ባለው የፖለቲካ ሁኔታ ሀገሪቱንም ለማፍረስ የኛንም ህዝብ በጠላትነት ፈርጆ ይንቀሳቀሱ የነበሩ ቋሚ ጠላት ድርጅቶች እና ቡድኖች ስላሉ አሁን ያለውን ችግር መሰረት አድርገው በኢትዮጵያ ህዝብ ላይ በአጠቃላይ በተለይም በአማራ ህዝብ ላይ የጸጥታና የሰላም ችግር ለመፍጠር እንቅስቃሴ ሊያደርጉ የሚችሉ መሆኑን ስለምንገነዘብ መንግስት እንደው በመደበኛነት ህግ የማስከበር ግዴታ እንዳለበት እናውቃለን። ነገር ግን ልዩ ሁኔታ ስለተከሰተ ልዩ ዝግጅት አድርጎ ህዝቡን ሰላምና ጸጥታ እንዳስከብር ነው።
በዚህ የሽግግር ጊዜ ውስጥ ግን ገዢው ፓርቲ ያልተመለሱ የአማራ ህዝብ ጥያቄዎችን የሚመልስ ኮሚቴ ማቋቋም እንዳለበትም አቶ የሱፍ ተናግረዋል።
በመሀል መንግስት ይሄ አጋጣሚ ከተገኘ ሀገሪቱንም እየመራ ብሔራዊ የውይይት ኮሚሽን እንድፈጠርም ጥያቄ አቅርበናል። በዚህ መልኩ ነው መሄድ ያለብን ነው። ህገ መንግስቱን ትሻሻል። ለ1999 የህዝብና ቤት ቆጠራ ውድቅ መደረግ አለበት። ህዝባችንም ቁጥር ሆን ተብሎ የቀነሰ ህዝባችንም የማካካሻ ፍትህን እንደሚፈልግም እንደዚሁ አስቀምጠናል። ስለዚህ መዋቅራዊና ሁሉን አካታች ሽግግር ሂደት እንደሆነ ሂደቱንም የምንፈልገው የሊቃን ድርድር ነው የሚያስፈልገው ነው። የፖለቲካ ፓርቲዎች፣ የሲቪክ ማህበራትና ሌሎች ባለድርሻ አካላትን ያካተተ በህዝብ ተወካዮች ተጠሪ የሆነ ኮሚሽን ይቋቋም ነው። ይህንን ሁላ ፕሮሰስ ግን አሁን ስልጣን ላይ ያለው መንግስት ኃላፊነት ወስዶ እንዲሰራ ነው።
በክልል ደረጃ ምርጫ ማካሄድም የሀገሪቱን ህገ መንግስት አለማክበር ነው ብለዋል አቶ የሱፍ።
ምርጫ ማካሄድ አይቻልም ነው የትግራይ ክልል ገዥ ፓርቲ ህወሓት ወይም ትህነግ የሚባለው ምርጫ አካሄዳል ያለበት ነበር። እሱም ተገቢ አይደለም። በክልል ደረጃ ሀገራዊ ምርጫ ቦርድ የሚመራው ነው እንጂ እንደዚህ አይነት አሰራር የለም። በአንድ በኩል ህገ መንግስቱን እናከብራለን ይላሉ፣ በሌላ በኩል ህገ መንግስቱን የሚጥስ ስራ ውስጥ ለመግባት ሙከራ ያደርጋሉ።
የአማራ ዲሞክራሲያዊ ንቅናቄ አዲሃን ሊቀመንበር አቶ ተስፋውን አለም ነው በበኩላቸው የሽግግር መንግስት እንዲቋቋም የሚወተውቱ ኃይሎች ሀገሪቱን ወደ ባሰ ችግር ውስጥ ለመክተት ያሰቡ ናቸው ብለዋል።
አንደኛ የኢትዮጵያ የፖለቲካ ኃይሎች የኃይል አሰላለፍ ስናየው ይህ ጸረ አማራና ጸረ ኢትዮጵያ ኃይሎች በእኛ እምነት ማለት ነው በእኛ ንቅናቄ ውስጥ የሽግግር መንግስት ክስተት ይፈጥራል ወይም ከባለፈው ስርዓት ያለፈ ጭቆናውን የሚያስቀጥል ነው። አማራ ህዝብ ብሎም የኢትዮጵያ ህዝብ ወደ ዲሞክራሲ ስርዓት የሚያደርገውን ሽግግር ይህ ሽግግር መንግስት ኢትዮጵያ ችግር ውስጥ ይከተናል የሚል እምነታል። ሀሳቡ እንደ ሀሳብ እናከብራለን፣ ግን አሁን ባለው ሁኔታ የሽግግር መንግስት አዋጭ ነው ብለን አናምንም። በኢትዮጵያ በቀላሉ እንኳ ብንወስድ ወደ 100 ምናምን ፓርቲ አለ። ስለዚህ እነኚህ ሀሳባቸው መጥቶ አንዱ ቁጭ ብለው ጫፍና ጫፍ ያለ ሀሳብ ታርቆ ወደ መንግስት መስረታ የሚያደርስ እንቅስቃሴ የለም። ይህ በሌለበት ሁኔታ ደግሞ የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ አንችልም። ስለዚህ ከነ ችግሩም ቢሆን መንግስት አልባ መሆን አንፈልግም። ከነ ችግሩም ቢሆን አሁን ያለው መንግስት ጥያቄው ዳር የምንፈልጋቸው የህገ መንግስት መሻሻል እንዳለ ሆኖ ያለው ነገር ታግዘን ምርጫ ሁሉንም ነገር ይፈተዋል የሚል እምነት አለን። እንደ ህገ መንግስት ማሻሻያ ለምሳሌ ሁሉ ብሔር ብሔረሰቦችን ያቀፈ የምሁራን ያካተተ የህገ መንግስት ማሻሻያ ረቂቅ የሚያዘጋጅ ቡድን እንዲዘጋጅ ሀሳብ አቅርበናል።
የሽግግር መንግስት ይቋቋም የሚለው ሀሳብ የአማራን ህዝብ በጠላትነት ፈርጀው የሚንቀሳቀሱ ኃይሎች ሴራ ነው ባይ ናቸው ሁለቱ ተፎካካሪ ፓርቲዎቹ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። አድማጮች፣ ሶስተኛው በተመሳሳይ ርዕስ ላይ ያተኮረ ዘገባ ከባህር ዳር ወደ ደቡብ ክልል ይወስደናል። በደቡብ ክልል የሚንቀሳቀሱ አንዳንድ ፓርቲዎች በምርጫው መራዘምና ያንን ተከትሎም በመንግስት በቀረበው አማራጮች ላይ የተለያዩ አቋሞችን እያንጸባረቁ ነው ይለናል ዮናታን ዘብዲዮስ ባጠናቀረው ተከታዩ ዘገባው። የኮሮና ቫይረስ ባልተወገደበት ሁኔታም ቢሆን ምርጫው መካሄድ እንዳለበት የገለጹም አልጠፉም። የገዢውን የብልጽግና ፓርቲ ጨምሮ የአንዳንድ ፓርቲዎች አቋም የተካተተበትን ዘገባ ያጠናቀረው ዮናታን ዘብዲዮስ ተከታዩን አድርሶናል።
አገሪቱ የገባችበትን ችግርና ውስብስብ ሁኔታ ይረዳሉ ያለው የገዴው ህዝብ ዲሞክራሲያዊ ድርጅት የያዘውን አቋም የድርጅቱ ሊቀመንበር አቶ አሊሳ መንገሻ ተናግሯል።
ይሄ የወረሽኙ ጉዳይ በሚመጣበት ጊዜ ምርጫ ቦርድ የገጠመው በዛ ጊዜ ውስጥ እነዛን ስራዎች መስራት ያለመቻል ሁኔታ ነበር። ስለዚህ ምርጫ ቦርድ ያንን ምርጫ ለማካሄድ መንግስት አስቸኳይ ጊዜ አዋጁን ከማውጣቱ በፊት ወረርሽኙን በሚመለከት መደረግ ባለባቸው ጥንቃቄዎች ያወጣውን መመሪያ ተከትሎ ምርጫ ቦርድ ከዛኛው የመንግስት መመሪያ ውጭ መሆን ስለማይችል ተገዥም መሆን ስለነበረበት እንቅስቃሴውን መግታት ግዴታው ነበር። በዚህ ሁኔታ ውስጥ ምርጫ ማካሄድ የማይታሰብ ስለነበረ የምርጫው በዚህ ምክንያት መተላለፍ ምክንያታዊ ነው ብለን እንወስዳለን።
የተወሰደውንም የመፍትሄ አማራጭ ህጋዊና ቅቡልነት ያለው ነው ብሎ ፓርቲያቸው እንደሚያምንም ገልጧል።
በየትኛውም ዓለም እንደተለመደው በህገ መንግስት በግልጽ ያልተቀመጡ ጉዳዮች ወይም አሻሚ የሚሆኑ ጉዳዮች ወይም ያልተጠበቁ ሁኔታዎች በሚፈጠሩበት ጊዜ በኢትዮጵያ የተጀመረ አይደለም። የበርካታ አገሮች የፖለቲካ ታሪክ ይሄን ይዟል። የህገ መንግስት ትርጉም ተሰጥቶት በዛው ማዕቀፍ ውስጥ መፍትሄ ሲፈለግ ይታወቃል።
የጋራ ስምምነት እንዲፈጠር ግን በፓርቲዎች በሲቪክ ማህበራትና በመንግስት መካከል ሰፊ ውይይት መደረግ አለበት ብሎ ያምናል ብሏል። በሌላ አንጻር የቆመው የወላይታ ህዝብ ዲሞክራሲያዊ ግንባር ተወካይ አቶ ሙሉጌታ ኔቦ በበኩላቸው የምርጫ መራዘም ተገቢ እንዳይደለና በአማራጭነት ቀርቦ በህዝብ ተወካዮች ምክር ቤት በጸደቀው ህገ መንግስት መተርጎም በሚል ውሳኔም እንደማይስማማ ተናግሯል። ግንባሩ የምርጫ መራዘም ሆነ ኮቪድ-19 የሚያመጡት ቀውስ እኩል ናቸው ብሎ ያምናልም ብሏል። ቀድሞም ወላይታን ጨምሮ የደቡብ ክልል በአስቸኳይ ጊዜ አዋጅ ወይም በጊዜያዊ ወታደራዊ እዝ ስር ያለ ነበር ምርጫ ቦርድ ነሐሴ 23 2012 ዓ.ም ምርጫው እንዲደረግ ቀን የቆረጠው በማለትም ተከራክሯል። ከድምጽ መስጫ ቀን በፊት ምርጫ ቦርድ የሚያከናውናቸውን ዝግጅት በተመለከተ ግልጽ የመፍትሄ ሐሳብ ባያስቀምጡም ድምጽ የሚሰጥባቸውን ጣቢያዎች እጥፍ በማድረግ ምርጫው መካሄድ አለበት የሚል አቋም ግንባሩ መያዙን ገልጧል።
አሁን እኛ እየተዳደረኝ ያለ ነው ከምርጫ ቦርድ ጋር ሳይሆን አሁን ስልጣን ላይ ካለው ከገዢ መንግስት ጋር ነው። ስለዚህ መልሶ ይሄ መራዘም አለበትም የለበትም የሚለው ነገር ምርጫ ቦርድ የሚሰጥበት ሞራልም ድፍረትም የለውም። ምክንያቱም ኃላፊነት አይደለም የገዢ መንግስት እንዴ አይደለም። ስለዚህ ምርጫ መደረግ አለበት የሚለውን የወሄደግ አቋም በዚህ ገልጻለሁ።
ህወሓት በክልሉ ምርጫ እንዲካሄድ ዝግጅት ይደረግ ማለት ያወጣውን መግለጫ እንደሚደግፉ ተናግሯል። የገዴው ህዝብ ዲሞክራሲያዊ ድርጅት ሊቀመንበር አቶ አሊሳ መንገሻ ህወሓትን ጨምሮ ምርጫው መካሄድ አለበት ለሚሉ ፓርቲዎችና ግለሰቦች ከስልጣንና ከህዝብ የቱ ይቀድማል ስል ጥያቄ አዘል ሐሳብ ሰንዝረዋል።
ለሀገራችን ስንል ለህዝባችን ስንል የዚህ ትውልድ አካል እንደመሆናችን ካለብን ኃላፊነት ማስቀደም ያለብንን መምረጥ ግዴታችን ነው። የፖለቲካ ግብግቡን ነው የምናስቀድመው ወይስ ህዝባችንን ከዚህ አደገኛ ወረርሽኝ መታደጉን ነው የምናስቀድመው?
የደቡብ ክልል ብልጽግና ፓርቲ የዲሞክራሲ ተቋማት ዘርፍ ኃላፊ ረዳት ፕሮፌሰር አንተነ መለ ደግሞ በሰለጠነ ሁኔታ ነጻ ፍትሃዊና ተአማኒ ምርጫ እንዲደረግ እንደሚፈልግ ገልጠው ፓርቲው ስልጣን ሳይሆን የሀገር ሉዓላዊነትና የህዝብ ደህንነት እንደሚያስቀድም ተናግሯል። መንግስትና ፓርቲው የዲሞክራሲ ተቋማት እንዲጠናከሩ፣ የፖለቲካ ምህዳሩ እንዲሰፋና አካታች እንዲሆን በምርጫ ቦርድ በኩል የተደረጉ ጥረቶች የሚበረታታ መሆኑን ገልጠው ቦርዱ ተፎካካሪ ፓርቲዎችና ብልጽግና ፓርቲ ያካተተ የውይይት መድረክ ሲያካሂድ መቆየቱን አስታውሰዋል። ገልጸው ምንም እንኳን ፓርቲያቸው ለምርጫ ተዘጋጀ ቢሆንም ለምርጫው ዝግጅት በሚደረግበት ወቅት የኮሮና ቫይረስ መከሰቱን ተከትሎ ቦርዱ የወሰደው ውሳኔ ተገቢ ነው ብሎ ፓርቲያችን ያምናል ብሏል።
ከበሽታው ቀውስ ባሻገር የሀገራችንም የፖለቲካል ሁኔታን ከግንዛቤ ውስጥ ማስገባት ያስፈልጋል። ቀጣይ የሆነ ጠንካራ መንግስት በሀገራችን ውስጥ መኖር አለበት። የሚያንዣብቡ ወይም በሀገር ውስጥም ሆነ ከውጭም ያሉ በርካታ የሆኑ የፖለቲካል ችግሮች ያሉባት ሀገር ናት። መንግስት በቀላሉ ከውጭም ሆነ ከውስጥ የሚመጡ ጥቃቶችን ወይም ችግሮችን ለመከላከል በሚያስችል መልኩ ራሱን በብቃት የሀገርን ህልውና እንደዚሁም ብሔራዊ ጥቅሟን ዲፌንድ ሊያደርግ የሚችል መንግስት ሊኖረን ግድ ይላል። ስለዚህ ይህንን ተቃርኖ ሊያስታርቅ በሚችል መልኩ የመጨረሻው አማራጭ ተብሎ የተወሰደ ነው።
ህገ መንግስት ዝርዝር ጉዳዮችን ላይዝ ይችላል ያሉት ረዳት ፕሮፌሰር አንተኔ እየተወሰደ ያለውን አማራጭ መፍትሄ ብልጽግና ፓርቲ ህጋዊ ነው ብሎ እንደሚያምንም ተናግሯል። የክልሉ መንግስት በሽታውን ለመከላከል ጥረት እያደረገ መሆኑን ገልጠው ተፎካካሪ ፓርቲዎች ከህዝብና ከመንግስት ጋር በመተባበር ችግሩን በአጭር ጊዜ ውስጥ ተሻግረን ፖለቲካውን በሰላማዊ መንገድ እናካሄድ ሲሉ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን አመሰግናለሁ። አድማጮች በትክክል የሰማችሁት የዕለቱን አብይ ርዕስ ነበር። አሁን ወደ መጽሔቱ ዝርዝር የትንታኔ ዘገባዎች እንሻገር። የኢትዮጵያ መንግስት ዜጎችን ከኮሮና ቫይረስ ለመጠበቅ በሚል ባወጣው አስቸኳይ ጊዜ አዋጅ የዜጎችን የመናገር ነጻነት እያፈነበት ነው ሲል ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዋች ተቸ። በማህበራዊ ድረገጻቸው ላይ የጻፉ ሰዎችም ይታሰራሉ ያለው ሂውማን ራይትስ ዋች መንግስት ሐሳባቸውን በገለጹ ሰዎች ላይ የእስር እርምጃ ከመውሰድ መውጣት አለበት ብሏል። ማህበራዊ ሚዲያ ላይ በመጻፌና ሐሳቤን በመግለጼ ብቻ ከመኖሪያዬ አዲስ አበባ ወደ ሐረሪ ክልል ተወስጄ ለ32 ቀናት እስር ላይ እንድቆይ ተደርጌያለሁ ያሉት በኢትዮጵያ የህግ ባለሙያ ሴቶች ማህበር በበጎ ፈቃደኝነት የጥብቅና ስራ ይሰሩ የነበሩትና በመጨረሻም በፌደራል ጠቅላይ አቃቤ ህግ ጣልቃ ገብቶ መፈታታቸውን ገልጠዋል። በፌደራል ጠቅላይ አቃቤ ህግ በሚኒስቴር ዴታ ማረግ የህግ ጉዳዮች ዘርፍ ኃላፊ ዶክተር ጌዲዮን ጢሞቴዎስ በበኩላቸው በአስቸኳይ ጊዜ አዋጁ ስር የታሰሩ፣ የተቀጡ ወይም የተከሰሱ ሰዎች የሉም ነው የሚሉት። ዓለም አቀፍ ድርጅቱ የጠቀሳቸው ግለሰቦች ጉዳይ ከአስቸኳይ ጊዜ አዋጁ ውጪ ባለ የህግ ማዕቀፍ የተያዘ መሆኑን ተናግረዋል። ለዝርዝሩ ሲዮን ግርማ።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች የኢትዮጵያ መንግስትን ወቅሶ ባወጣው መግለጫ ዜጎችን ከኮቪድ-19 ለመከላከል በሚል የወጣው አዲሱ የአስቸኳይ ጊዜ አዋጅ የመናገር ነጻነትን ለማፈን ውሏል፣ ከዚህ በኋላም ሊውል ይችላል በሚል ስጋቱን በማጋራት ትችት ሰንዝሯል። የድርጅቱ የአፍሪካ ቀንድ ዳይሬክተር ላቲሻ ባይደር ለትችቱ መነሻ የሆኑ ጉዳዮች አሉ ይላሉ።
So basically what we are concerned about have been a number ኮቪድ-19ን
በተመለከተ አስተያየት በመጻፋቸው ብቻ አንድ ጋዜጠኛና አንድ የሰብአዊ መብት ተሟጋች መታሰራቸው ሁኔታውን አሳሳቢ አድርጎታል።
ላቲሻ የጠቀሷቸው ጋዜጠኛ ያየሰው ሽመልስና የህግ ባለሙያዋ ኤልሳቤት ከበደ ከእስር የተለቀቁ ሲሆን ጋዜጠኛ ያየሰው ሽመልስ በፌደራል ጠቅላይ አቃቢ ህግ ክስ ቀርቦበታል። ያየሰው ኢትዮ ፎረም በተሰኘ የዩቲዩብ ገጹ ላይ በኮሮና ቫይረስ ምክንያት ህይወታቸው ለሚያልፍ 200,000 ሰዎች መንግስት መቀበሪያ ጉድጓዶች እንዲዘጋጁ አዟል የሚል መረጃን በማሰራጨቱ መታሰሩንና አቃቤ ህግ ግለሰቡ የሐሰተኛ መረጃን ለመከላከልና ለመቆጣጠር የወጣውን አዋጅ በመተላለፉ ምክንያት ክስ እንደቀረበበት አስታውቋል። ላቲሻ ይህ አዋጅ ከመጽደቁ በፊት ድርጅታቸው ተቃውሞ አሰምቶ እንደነበር ገልጸው በአዋጁ ላይ የተካተቱት አንቀጾች ሰፊና ለትርጉም ክፍት በመሆናቸው የዜጎችን የመናገር ነጻነት ለማፈኛ ሊውል ይችላል የሚል ስጋት እንደነበራቸው ተናግረዋል። ያንቀጾቹ አሻሚ መሆን ለጋዜጠኞች አስቸጋሪ መሆኑንም ይናገራሉ።
Makes it incredibly difficult, especially when we're talking about freedom of expression.
ሐሳብን በነጻነት የመግለጽን መብት አስመልክተን ስንናገር ጋዜጠኞች ወይም ግለሰቦች ከዚህ ህግ አንፃር በትክክለኛ ቦታ መቆም አለመቆማቸው ለማወቅ ሁኔታውን ከባድ ያደርግባቸዋል።
የፌደራል ጠቅላይ አቃቢ ህግ ያየሰው ሽመልስን በተመለከተ በሚያዝያ 13/2012 ዓ.ም በፌስቡክ ገጹ ላይ ባወጣው መረጃ በያየሰው ላይ ክስ የተመሰረተበትን ምክንያት ሲያስረዳ
ተከሳሽ የጥላቻ ንግግርንና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ዝባር 2012 አንቀጽ 5 እና 7 ዝባር 4 ስር የተመለከቱትን ድንጋጌዎች በመተላለፍ ተከሶ በፌደራል የመጀመሪያ ደረጃ ፍርድ ቤት ለልደታ ምድብ ችሎት ቀርቧል። ተከሳሽ መረጃው ሐሰት የሆነና የመረጃውን ሐሰተኛነት ያወቀ ወይም ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኛነት ለማጣራት በቂ ጥረት ሳያደርግ በቀን 17/07/2012 ዓመተ ምህረት ተከሳሽ ያየ ሰው ኃላፊነት በጎደለው ሁኔታ መንግስት 200 ሺህ መቃብር ለኮሮና ቫይረስ ሟቾች እንዲዘጋጅ ትዕዛዝ የሰጠ በማስመሰል በራሱ ስም በሚጠቀመው የማህበራዊ ሚዲያ ቅንፍ ፌስቡክ ገጽ ቅንፉ ይዘጋል አማካኝነት የጤና ሚኒስቴር ሚኒስትር የሆኑትን ፎቶግራፍ በመለጠፍ 200 ሺህ የመቃብር ቦታዎች እንዲዘጋጁ መንግስት አዘዘ በማለት በጽሁፍ የሐሰት መረጃን ያሰራጨ በመሆኑ በፈጸመው የሐሰት መረጃን ማሰራጨት ወንጀል መከሰሱን የክስ መዝገቡ ያስረዳል።
ላቲሻ ባይደር መንግስት ትችት ሊቀርብበት ይችላል ለሚቀርብበት ትችት ራሱን ማዘጋጀት ሁኔታዎችን ለማሻሻል መሞከር እንጂ እስረን እንደ መፍቴ መጠቀም የለበትም ይላሉ። የሐሰተኛ መረጃ ተሰራጭቷል ብሎ ሲያምንስ መንግስት ምን ማድረግ አለበት በሚል ተጠየቁት ላቲሻ ከማሰር በመለስ ብዙ አማራጮችን መጠቀም ይገባዋል ብለዋል።
Actions which the government can
የጥላቻ ንግግርና የሐሰተኛ መረጃ ስርጭት ለመከላከል መንግስት በሐሰተኛ መረጃ ምትክ ትክክለኛውን መረጃ መስጠት አንዱ መንገድ ነው። ሌላው መረጃ በነጻነት እንዲንሸራሸር በመፍቀድ ጥራት ያለውና ገለልተኛ ጋዜጠኝነት እንዲያብብ ማድረግ ነው።
ሌላ በዚህ በሂውማን ራይትስ ዎች መግለጫ ላይ የተጠቀሱትና እንዲፈቱ የተጠየቁት የኢትዮጵያ የህግ ባለሙያ ሴቶች ማህበር በጎ ፈቃደኛ ጠበቃ ኤልሳቤት ከበደ ከሚኖሩበትና ከሚሰሩበት አዲስ አበባ ወደ ሐረሪ ክልል ተወስደው ከታሰሩ በኋላ የጊዜ ቀጠሮ መዝገብ ተከፍቶባቸው እንደነበር ለአሜሪካ ድምጽ ተናግረዋል። ከመነሻው አወሳሰዳቸው ህጋዊ እንዳልነበር ገልጸው እዛ ከደረሱና ፍርድ ቤት ከቀረቡ በኋላ የነበረው አካሄድ ህግን የተከተለ አልነበረም ብለዋል።
የሌላ ጊዜ ምርመራ ሂደት ላይ ያለ ችሎታ ጊዜ ቀጠሮ ላይ አይገባም። እዛም ጊዜ ደግሞ አቃቢ ቁጭ ብሏል። እችን ጊዜ ቀጠሮ ከጠየቀብኝ በኋላ ዳኛው ደግሞ አቃቢ በዚህ ክስ ከተገኘ ድረስ እንድናገር አልነበር ብለው ለአቃቢ ህግ ድል ሰጡት። ይሄ በፍጹም በህግ የማይደረግ ነገር ነው፣ ከስነስርዓት ውጭ የሆነ ነገር ነው። አቃቢ ህጉም ብሔርን ብሔር በማጋጨት ሃይማኖትን ከሃይማኖት በማጋጨት ባለስልጣኖችን ስድብ፣ ዘለፋ፣ ዋቻ ምናምን ብለው ብዙ ነገር ዘረዘረ። ይህ ማለት አቃቢ ህጉ ባልተሳላ ገና አቃቢ ህግ ሆኔም ሀይል ተጣቱ ማስረጃ ተገኝቶ እርግጠኛ ሲሆን ክስ ሲመሰረትብኝ ነበር እሱ ፍርድ ቤት ሊገኝ የሚገባው። በመሀል ግን አንድ ነገር ላይ ስልጣን አለ። የዋስትና ጥያቄን የመመለስ የፖሊስ ሳይሆን የአቃቢ ህግ ነው። እዛ ላይ ተቃውሞ ወይም ደግሞ እንደማይቃወም ነው ምላሽ መስጠት ይመከራበት። ሲደርስ የትኛው እንደሆነ በትክክል እየተጣራብኝ ያለው አላውቅም። አቃቢ ህግ ለብቻ የዘረዘረው ክስ አለ፣ መርማሪ ለብቻ ከፍዬ የተዘረዘረው ገና የሚጣራ ክስ አለ።
ከዚህ ቀደም ባልተለመደ አሰራር ከታሰሩ በኋላ ማጣራት የሚደረግበት አንድ መዝገብ እንዲሁም የዋስትና ጥያቄያቸውን የሚመለከት ሌላ መዝገብ ተከፍቶ እርሳቸው ፍርድ ቤት ሳይቀርቡ ጉዳያቸው ቤተሰቦቻቸው ብቻ በተገኙበት ይታይ እንደነበር ተናግረዋል። ይህም የሆነው በፌስቡክ ገጻቸው ላይ አስተያየት በመጻፋቸውና ሐረሪ ክልልን በተመለከተ ጠቅላይ ሚኒስትር አብይ አህመድ በተገኙበት የህግ ባለሙያዎች ስብሰባ ላይ አስተያየት በማቅረባቸው የተቆጡ የክልሉ ባለስልጣናት በእጅ አዙር አድርገውት ሊሆን እንደሚችል ጥርጣሬያቸውን አጋርተዋል። በመጨረሻም በፌደራል ጠቅላይ አቃቤ ህግ ጣልቃ ገብነት በመታወቂያ ዋስ መፈታታቸውን ተናግረዋል።
ጠቅላይ አቃቢ በክልል የተፈጸመው ስህተት እርምት የእርምጃ ወስዷል። ምክንያቱም በ27/08/12 ላይ በደብዳቤ ጽፎ ክልሉን ያለሆንም ማንገራገር አምጥቶ አስረክቦኛል ማለት ነው።
ድምጻቸውን ለጊዜው አቆይተን ሀሳባቸውን ብቻ እንድንወስድ የጠየቁን በፌዴራል ጠቅላይ አቃቢ ህግ በሚኒስትር ዴኤታ ማዕረግ የህግ ጉዳዮች ዘርፍ ኃላፊ ዶክተር ጌዲዮን ጢሞቴዎስ በሂደት ላይ በሚገኙ ዝርዝር ጉዳዮች ላይ መናገር አግባብ አዋጅ ጋር በተገናኘ የታሰረ ወይም በንግግር የተነሳ እርምጃ የተወሰደበት ሰው የለም ብለዋል። ድርጅቱ እያነሳቸው ያለው ጉዳዮችም ቢሆኑ ከአዋጁ ውጪ በሆኑ የህግ ማዕቀፍ እየታዩ ያሉ ናቸው ብለዋል። ስለዚህ አስቸኳይ ጊዜ አዋጁ ይህንን አስከተለ ለማለት እነዚህ ሰዎች በአስቸኳይ ጊዜ አዋጁ መሰረት የተከሰሱ፣ የተቀጡ ወይም የታሰሩ መሆን አለባቸው። እኔ እስከማውቀውና እስከመረዳው የነዚህ ሁለት ሰዎች ጉዳይ ከአስቸኳይ ጊዜ አዋጁ ጋር የተገናኘ አይደለም ብለዋል። አያይዘውም ከኮቪድ ጋር የተገናኘ ነው፣ ነገር ግን የነሱን ጉዳይ የተመለከተ ህግ ከአስቸኳይ ጊዜ አዋጁ ጋር የተገናኘ አይደለም ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ጽዮንን ለዘገባው አመሰግናለሁ። አድማጮች፣ ወደ ዓለም አቀፍ ርዕሰ ጉዳይ እንሻገር። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ በተደረገ የብሔራዊ ጸሎት ስነ ስርዓት ላይ በኮቪድ-19 ህይወታቸውን ላጡ ሰዎች ጸሎት አድርሰዋል። በአገሪቱ የሚገኙ ቤተ እምነቶች በራቸውን መክፈት መጀመራቸው ተገልጧል። በሌላ በኩል ግን የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ በኮሮና ቫይረስ ወቅት ለሃይማኖታዊ ማህበረሰቦች በሚል ያወጣውን መመሪያ ረቂቅ የፕሬዚዳንት ትራምፕ አስተዳደር በማገዱ እየተነቀፈ መሆኑን ጠቅሳ የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዲ ክስዋራ ያጠናቀረችውን ዘገባ ዝርዝር አዳነች ፍሳዬ ታቀርበዋለች።
በዋይት ሀውስ ቤተ መንግስት በተደረገው ብሔራዊ የጸሎት ዕለት ስነ ስርዓት ፕሬዚደንት ትራምፕ ጸሎት አሰምተዋል። ለእያንዳንዱ አስከፊ ሐዘን ለገጠመው ቤተሰብ እንጸልያለን። የማይታየውን ጠላት በመዋጋት ላይ ላሉት ሐኪሞችና ነርሶች እንዲሁም ሌሎች ቀድመው ለሚደርሱት ባለሙያዎችም እንጸልያለን። ኮቪድ-19ን ለመከላከል መድኃኒቶችና ክትባቶች ለመፍጠር እየጣሩ ላሉት የሳይንስ ጠቢባንና ተመራማሪዎች እንጸልያለን። ሀገራችን እንድትመገብና ደህንነቷ እንዲጠበቅ ለሚጥሩት ሰርቶ አደሮችም እንጸልያለን ካሉ በኋላ እግዚአብሔር ይጠብቃቸው ብለዋል ትራምፕ ባደረሱት ጸሎት። ይሁንና በሀገሪቱ ዙሪያ ያሉት ቤተ እምነቶች በራቸውን መክፈት በጀመሩበት በአሁኑ ወቅት የትራምፕ አስተዳደር የበሽታ መቆጣጠርና መከላከል ማዕከል ያዘጋጃቸውን መመሪያዎች አግዷል። መመሪያዎቹ በአብያተ ክርስቲያን ላይ ያተኮሩ ተጨባጭ መመሪያዎችን ያቀፉ እንደሆነ ታውቋል። ውሳኔዎቹን የሚነቅፉት ወገኖች ደጋፊዎቻቸውን ለማስደሰት ያደረጉት የፖለቲካ ዓላማ ያለው ነው ብለውታል። ኳድሪስኮስ ዲስከር የተባሉ በጆርጅ ዋሽንግተን ዩኒቨርሲቲ ሃይማኖትንና ፖለቲካን የሚያስተምሩት ቄስ አስተያየት ሰጥተውበታል።
And I think that this is also part of the president's efforts to mobilize minority communities. We know by large
ፕሬዝዳንቱ ደጋፊዎቻቸው የሆኑትን አናሳ ማህበረሰቦችን ለማስደሰት ያደረጉት ይመስለኛል። በመሰረቱ ከብዙሃኑ ይልቅ አናሳ ማህበረሰቦች ሃይማኖተኛ የመሆን ዝንባሌ እንዳላቸው እናውቃለን ይላሉ ድሬስካል። የእምነት ቦታዎችን መልሶ የመፈቱ ጉዳይ በሪፑብሊካውያንና በዲሞክራቶች መካከል የተለያየ አመለካከት እንዳለ ታውቋል። ኤቢሲ ኒውስ የተባለው የቴሌቪዥን ጣቢያ ባወጣው ሀዝ መሰረት ከሪፑብሊካውያን 73 ከመቶዎቹ ወደ አብያተ ክርስቲያን መሄድ ይጀምራሉ። እንደተከፈተ ወደ ቤተ ክርስቲያን የሚሄዱት ዲሞክራቶች ግን 20 ከመቶ ብቻ እንደሚሆኑ ተገምቷል። ነገር ግን መንግስት የሃይማኖት ነጻነትን ማክበር አለበት የሚል እምነት ያላቸው ሰዎች ሳይቀሩ ቤተ እምነቶች እንደገና ሲከፈቱ የበሽታ መቆጣጠሪያና መከላከያ ማዕከል የሚያወጣውን መመሪያ መከተሉ ወሳኝ ነው ይላሉ። ቲሞቲ ካርኒ የተባሉ አሜሪካዊ ሐሳባቸውን ገልጸዋል።
CDC has a great concentration of knowledge and that if you issue the guidance
የበሽታ መቆጣጠሪያና መከላከል ማዕከል በጉዳይ ላይ ሰፊ ዕውቀት ያለው በመሆኑ መመሪያ ማውጣት ይኖርበታል። በእኛ የፌደራል ስርዓት መሰረት ህግ ማውጣት ያለባቸው ክፍላተ ግዛት ናቸው። ብዙ ጊዜ ደግሞ አብያተ ክርስቲያን ይተገብሩታል። ለምሳሌ በካቶሊክ ቤተ ክርስቲያን ህግን የሚተገብሩት አቡናትና የአካባቢ ካህናት ናቸው። በሌሎች ሃይማኖታዊ እምነቶችም የሃይማኖት መሪዎቹ ናቸው ህግን የሚተገብሩት። የበሽታ መቆጣጠሪያና መከላከል የሚያወጣው መመሪያ ታዲያ ሁሉም ጥሩ ግንዛቤ እንዲኖረው ያደርጋል በማለት ካኔ አስረድተዋል። የሙስሊሙ ሃይማኖታዊ ወር ሮመዳን ከመጀመሩ በፊት የዩናይትድ ስቴትስ ብሔራዊ የሙስሊም ግብረ ኃይል በኮቪድ-19 ላይ መግለጫ አውጥቷል። አሜሪካውያን ሙስሊሞች ራስን አግልሎ ማቆየትንና የአካል መራራቅን የመሳሰሉት መመሪያዎችን እንዲያከብሩና በህብረት ሆነው የመጸለይ ተግባር ለጊዜው እንዲቆም መግለጫው ይጠይቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን የአርብ ግንቦት 1 2012 ዓ.ም ምሽት ፕሮግራማችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ወደ ሁለተኛው አጋማሽ ስርጭታችን ቀዳሚ ዝግጅት ልውሰዳችሁ። የኮሮና ቫይረስ ወረርሽኝ በዓለም ላይ እየፈጠረ ካለው ሁለንተናዊ ተጽዕኖ አንጻር በሰው ልጆች ላይ አካላዊ፣ መንፈሳዊ፣ ስነልቦናዊ፣ ማህበራዊና ኢኮኖሚያዊ ጉዳቶችን ያስከትላል ሲሉ በዳላስ ቴክሳስ የሚገኙት የቤተሰብና የትዳር ጉዳዮች አማካሪው ዶክተር ሙላቱ በላይነህ ገለጡ። የዚህ ችግር ተጽዕኖም ደግሞ በቀጥታ በቤተሰብና በትዳር ላይ ጫና ያሳርፋል ነው የሚሉት። እነኚህን አለመግባባትና ግጭት ሊፈጥሩ የሚችሉ አባባሽ ምክንያቶች በመረዳት እናም በመቀነስ የቤተሰብን ጤና መጠበቅ እንደሚቻል ምክረ ሐሳብ ለግሰዋል። ዶክተር ሙላቱን ያነጋገረችው ሲዮን ግርማ ተከታዩን አዘጋጅታለች።
የትዳርና የቤተሰብ አማካሪው እንዲሁም ለማህበረሰብ ግንኙነት ጠቃሚ በሆኑና በተያያዥ ማህበረሰባዊ ጉዳዮች ላይ 6 መጽሐፍ የጻፉት ዶክተር ሙላቱ በላይነህ ዓለም አቀፋዊ የኮሮና ቫይረስ ወረርሽኝ የሚያስከትለው ጉዳት ሁለንተናዊ በመሆኑ የትዳርና የቤተሰብ ግንኙነት ጤናን ሊያውክ ይችላል ይላሉ።
ካላይ ሰዎች ይታመማሉ፣ እየሞቱም ናቸው። ሲሞቱም እንኳን በደንብ መጥመር እስከማይቻል ሲታመሙ እንደሚገባ ቤተሰብ ማስታመም የማይቻልበት ሁኔታ ያለው። ስለዚህ አካላዊ ጤንነት ላይ እያመጣ ነው ተጽዕኖ። ከዛ ደግሞ ስለ ልቦና፣ በዚህ ምክንያት ሰው በብዙ ፍርሃት ጭንቀት ነው ያለው። በዲፕሬሽን ውስጥ የሆኑ ሰዎች አሉ እና በዚህ ጊዜ በዚህ ዓመትም ይሄ ሰዎች ራሳቸውን የማጥፋት የመግደል ቁጥሩ ራሱ እንደሚጨምር ይነገራል። ስለ ልቦና ላይ ተጽዕኖ አለው። ከዛ መንፈሳዊም ተጽዕኖ አለ። ሰው መንፈሳዊ ፓርትም ስላለው ሲምፕቶም ሳይሆን ደግሞ ማህበራዊ እንደተባለው በፈለግነው ቦታ ወጥተን አብረን መገናኘት፣ መጫወት፣ የተለያዩ ነገሮች ማድረግ ተከልክለን ያለ ነው። ከዛ በተጨማሪ በኢኮኖሚ እንደምታውቀው ብዙ ሰው ከስራ እየተቀነሰ ያለው፣ ወደፊትም መቀነስ የሚችል ፖቴንሻል ያላቸው ብዙዎች ናቸው ያሉ። ታመሙትም የሞቱትም ይህ ሁሉ አፌክት የሚያደርገው ትዳርና ቤተሰብ ነው።
የቤት ውስጥ መቀመጥ፣ የስራ ማጣትና ገቢ መቀነስ፣ የልጆችን ትምህርት የመከታተል ድርብ ኃላፊነት ሲጨመርበት ግጭቶችና አለመግባባት ቶች ሊፈጠሩ እንደሚችሉ፣ ይህ ደግሞ ወደ ባሰ ችግር ውስጥ ሊከት እንደሚችል የጠቆሙት ዶክተር ሙላቱ በላይነህ ጊዜውን በጥበብ ማለፍ ያስፈልጋል ይላሉ።
መለየት መቻል አለባችን። ምንድነው በቤተሰባችን ላይ እየፈጠረ ያለው ተጽዕኖ? ምንድነው? ኢኮኖሚካል ነው? በተግባቦታችን ነው? በስለ ልቦናችን? በምንድን ላይ ነው ችግር እየፈጠረ የሚለው መለየት ቢችሉ እና ለይተው ቶሎ ብሎ ወደ መፍትሄ ሀሳብ መምጣት የሚችሉበት መንገድ እሱን ቢያስቡ። ከዛ በተጨማሪ ነውና ከምናነሳቸው ፖይንቶች ከሚያጋጩን ጉዳዮች በላይ ሰው ይበልጣል፣ ከዛ የትዳር አጋሮቻችን ይበልጣሉ እና ግንኙነታችን ይበልጣል እና በዚህ ጊዜ ቤተሰብ እንደሚበልጥ ገብቶ ቤተሰብን ትልቅ ዋና ስናደርገው ሌሎች ነገሮች እንድንልቅ ዋና እንዳይሆኑ፣ የግጭት ምክንያት እንዳይሆኑ ሊያደርገን ይችላል እና ቤተሰብ ሰው እንደሚበልጥ እናስብ። ከዛ በተጨማሪ ይህን ክፉ ጊዜ፣ ይህን አስቸጋሪ ጊዜ ወደ በጎ ነገር፣ ወደ መልካም ነገር መቀየር መቻላል።
በተጨማሪም ልጆች ከትምህርት ቤት መዋል ሲጀምሩ ሊፈጠርባቸው የሚችለውን የስነ ልቦና ተጽዕኖ መረዳት ያስፈልጋል ይላሉ ዶክተር ሙላቱ።
ትምህርት ቤት ብዙ አክቲቪቲ የነበራቸው ናቸው ቤት ውስጥ ያሉት እና ልጆች ጋር ቢፈጠር ከጓደኛ የመለየት ከወዳጅ የመለየት ሰፓሬሽን አንዛይቲ የሚሉታል። ይሄ የመለየት ጓደኞቻቸውን እያሰቡ እና ይሄ ነገሮቻቸው እንቅልፋቸው፣ አመጋገባቸው፣ ብዙ ነገሮቻቸው ነው አፌክት የሚያደርገውና ወላጆች በዚህ ጊዜ ልጆቻቸውም ላይ ሊፈራረቅ የሚችለው ነገር ተረድተው ምንድነው መረዳት መቻል አለባቸው። የልጆቻቸው ሁለንተናዊ ለውጥና ፍላጎት መረዳት መቻል አለባቸው። ምንድነው ፍላጎታቸው? ምክንያቱም ብዙ የተለያየ ፍላጎት ያላቸው ለውጥም በእነሱ ላይ የሚፈጠር ነገር አለና ምንድነው የፈጠረባቸው ለውጥ? ጥሩ ጊዜ ከነሱ ጋር እያጠፉ መረዳት ጥረት ማድረግ ጥሩ ነው። ከዛ በልጆቻችንስ ምንድን ነው እየፈጠረ ያለው ተጽዕኖ? ምንድን ነው ያመጣባቸው ተጽዕኖ? እሱን መለየት ያስፈልጋል። ቶሎ ብለን ምላሽ በመስጠት አሊያ ልጆቻችንም ጋር በጣም በኃይለኛ ፍርሃት ይሆናሉ፣ ስጋት ይሆናሉ። እሱ ደግሞ ስትረሱ ወደ አንዛይቲ፣ ወደ ጭንቀት፣ ኃይለኛ ጭንቀት፣ ከዛ ጭንቀት እያደገ ወደ ዲፕሬሽን፣ ከዲፕሬሽን ልጆች ስለሆኑ ራሶቻቸው መኖር ሊያስጠላቸው፣ በተለይ ደግሞ አባቶቻቸው ቢጋጩ ቤታቸው ሰላም ካልሆነ ደግሞ እሱ ተጨምሮ ቤታቸውን ሊጠሉትና መደበቂያ ሊፈልጉ ምናልባት ራሳቸው ወደማይፈልጉት ነገር እንዲገቡ ሊያደርጋቸው ስለሚችል መለየትና ከዛ ቀጥሎ ግን መከታተል ያስፈልጋል። ምንድን ነው ልጆቻችን ብሎ ፕሮግራም አውጥተው ጊዜ ገና የጋራ የቤተሰብ ጊዜ፣ ከዛ እንደገና የግል መጫወቻ ጊዜ፣ ከዛ ደግሞ የየግል የየራሳችን እንደገና ምናልባት ደግሞ ከጓደኞች በቪዲዮ ሆኖ ጓደኞቻቸው ጋር እያወሩ ስቲል አብረው እንዳሉ እንዲሰማቸው ሪሊፍ እንዲሰማቸው የሚሰማቸው የተለያየ ስሜት አንድል የሚያደርጉበት ሶሻል ማህበራዊ ግንኙነት ስለሚያስፈልጋቸው ሚዲያውን ተጠቅሞ እንደሱ እያደረጉ ልጆቻችንን መከታተል በጣም አስፈላጊ ነው እና ይሄ ጊዜ መልካም አጋጣሚ ነው ለወላጆች ለኛ።
በአጠቃላይ በየቀኑ የሰዎችን የሞት ቁጥር ከመስማት ጀምሮ ዓለም ያለበትን ጭንቀት ማዳመጥ ፍርሃት እንደሚያስከትልና ከዛ ለመውጣት ደግሞ ራስን ማስገዛት እንደሚያስፈልግ ምክረ ሐሳብ ይለግሳሉ።
ነገሮች ከቁጥጥር ውጭ ናቸው ግን ራሳችንን ለመቆጣጠር ምንችለው ያለውን ሁኔታ በደንብ ተቀብለን አሁን ያለው ሁኔታ ዓለም በእንደዚህ አይነት ሁኔታ ላይ ያለች ብለን ራሳችንን አሳምነን ራሳችንን ስሜታዊ ብቻ ከሆን አንዳልኩት ፍርሃት ድንጋጤ ምናምን ብቻ ነው ግን ከስሜታዊ ባለፈ ግን ምክንያታዊ መሆን ሲጀምር መጠየቅ ሲጀምር ራሶቻችን አድጀስት ያደረግን እየተቀበልነው በዚህ ባለው ሁኔታ እንዴት አርገን እንኖር ቤተሰባችን እንዴት አርገን እንጠብቅ የሚለውን ነገር ከዛ በተጨማሪ ደግሞ እርስበርሳችን እንደ ቤተሰብ መረዳዳት መደጋገፍ ስሜታችንን አውጥተን ተናግረን ባለሚስ ሚስት ለባል ወይም ደግሞ ልጆች ለወላጆች ወላጆች ለልጆች ያለንን ፍርሃት እና ስጋት መናገር አንዳንድ ጊዜ በዛው ካጠገባችን ያለ ሰው መፍትሄ ይሆናል። በቃ ሆነ አድካል ቀንሽ ሊቀየር ይችላል። በአንድ ቃል የነበረው ፍርሃት እና ስጋት አሁን ባለቤቴ ነርስ ነች ፍሮንት ላይን ላይ ያለች በየጊዜው እያበረታታው እንዴት ነሽ ይላል። እሷም ያለው ሁኔታ የሚያስፈራራ ነገር ነው ግን እየተበረታታል። ሙያው ግዴታዋ ነው በዚህ ጊዜ ማፈጥፈክ ስለሌለባት ይላል። አለችበት ሁኔታ ከነበረችበት ሁኔታ የምትወጣበትን መንገድ በተቻለ መጠን ቤስት መጣ ለውጥ ለማድረግ ምችለውን ነገር አደረጋ። ምክንያቱም የኢንቫይሮንመንቱ የሚያስፈራራና የሚያስደነግጥ ስለሆነ ከዛ በላይ ሌላ የሚያስፈራራ ስንጨምር ሰዎች የበለጠ ከፍርሃት ላይ ፍርሃትና በዚህ ጊዜ የምንጠቀምባቸውን ቃላቶች በጣም ብዙ ጊዜ በእንግሊዝኛ አጠቀማለሁ። ዋች አድርጎላለሁ። ዋች WATCH ብዬ እናገራለሁ። watch your word ቃላችን ምንጠቀመውን ቃል watch ማድረግ attitude-አችንን watch ማድረግ አስተሳሰባችንን watch ማድረግ ምንድነው የምናገረው ወለ ፊልተር ያደረገ ሰዎችን እርስ በርሳችን መበረታታት ከመጫወም ጊዜ ለበለጠ መደጋገፍ ያለብን ጊዜ ኮሙኒቲ መደጋገፍ ያለብን ጊዜ አሁን ነውና እንዲህ ያደረግን ነው።
በዚህ ሁሉ ውስጥ የእናቶች ጫና ከፍተኛ በመሆኑ ከትዳር አጋራቸው እገዛን ያስፈልጋቸዋል ብለዋል።
አሁን ልጆችን ሁሉም ነገር ቤቱ ስለሆነ በተለይ ለወላጅ በተለይ ደግሞ ለሴቶች ለሚስተዳ ከፍተኛ ብዙ ስራ ነው የሚኖራትና በዚህ ጊዜ ባል ሚስቱን ተረድቷል ሊረዳ ትንሽ ጊዜ ኢነርጂ መታገኝበት ረፍት መታረግበት ጊዜ ወረድል መስጠት መቻል አለበት። ምክንያቱም ሁሉ ቦታ ላይ እሷ ልትወርስ በተለይ በእኛ ኮሚኒቲ እንደሷ የተጋላይ ስለምትሆን በዚህ ጊዜ ሚስቶቻችን አንደርስታንድ አድርገን ረፍት የሚያረጉበትን ከመቼውም ጊዜ በበለጠ ልንረዳቸውና ልንረዳቸው የሚገባበት ጊዜ አሁን።
በአጠቃላይ መጥፎንና አስጨናቂውን ከመመልከት ክፉን ጊዜ ወደ በጎ ነገር በመቀየር የቤተሰብንና የማህበረሰብን ጤንነት ለመጠበቅ ከፍተኛ ኃላፊነትና ጥረት ይጠይቃል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ጽዮንና እንግዳችንን የቤተሰብና የትዳር ጉዳዮች አማካሪውን ዶክተር ሙላቱ በላይነህን አመሰግናለሁ። አድማጮችም ተከታተሉት። ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ለምሽቱ የመጨረሻው ወደ አደረግነው ቅንብር እንለፍ። ኢትዮጵያ ውስጥ በመጪው ግንቦት ወር ከ21000 በላይ ዜጎች ለጎርፍ አደጋ ሊጋለጡ እንደሚችሉ የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ገለጠ። ከነኚህም ውስጥ 19000 ያህሉ ከመኖሪያቸው ሊፈናቀሉ ይችላሉ ብለዋል። የደንገረመው የብሔራዊ አደጋ ስጋት አመራር ኮሚሽን የሕዝብ ግንኙነት ኃላፊ አቶ ደበበ ዘዴን አነጋግራ ተከታዩን አስተናግዳለች።
የሚያዝያ ወር ከገባ ጀምሮ በጣሉ ከፍተኛ ዝናቦች ምክንያት በተከሰቱ የጎርፍ አደጋዎች በድሬዳዋ ከተማ 4 ሰዎች ሲሞቱ 53 ቤቶች ፈርሰዋል። ወደ 2000 የሚጠጉ ቤተሰቦችም ለምግብ እጥረት ተዳርገዋል። በተመሳሳይ በደቡብ ክልልም በጅንካ በእንስሳትና በመሰረተ ልማቶች ላይ ከፍተኛ ጉዳት ተከትሏል። በኢትዮጵያ ሶማሌ ክልል በሸበሌ ዞን በቀላፎ 15 ቀበሌዎች በጎርፍ አደጋ ሙሉ ለሙሉ ተጥለቅልቋል። ይህም ሰዎችን ለመፈናቀል ለበሽታና ለተለያዩ ችግሮች የዳረገ ሲሆን ይኸው ዝናብ በግንቦተር በተለያዩ የሀገሪቱ ክፍሎች ባሉ 21000 ሰዎች ላይ የጎርፍ አደጋ ሊያደርስ እንደሚችል ይባስ ብሎም 19000 ያህሉ እንደሚፈናቀሉ ተነግሯል። አቶ ደበበ ዘውዴ የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ክፍል ኃላፊ ናቸው። ስለ አደጋው ስጋት እንዲህ አስረዳሉ።
የአደጋው መንስኤ ዓለም አቀፍ ይዘት ያለው ነው። ይሄን ስንል እንግዲህ የአየር ንብረት ለውጥ በዓለም አቀፍ ደረጃ በተከሰተ ቁጥር ያ አሉታዊ ተጽዕኖ በኢትዮጵያም ላይ እንደሚያሳርፍ ይታወቃል። ይሄን ስንመለከት እንግዲህ የረጅም ጊዜ ታሪካችን ኢትዮጵያ በድርቅ የምትጠቃ አገር ነች። በሁለተኛ ደረጃ ደግሞ ጎርፍ ነው የሚያጠቃን። ይሄው የአየር ንብረት ለውጥ በተከሰተ ቁጥር የጎርፍ አደጋው እንዳለ ይታወቃል። የብሔራዊ ሜትሮሎጂ መረጃ መሰረት ይሄው ዝናብ በግንቦት ወር የሚቀጥላል ትላል። ጉዳቱም እንዳለ ሆኖ ከመደበኛ በላይ የሚጥለው ዝናብና በተፋሰሶች ላይም የሞላ በዚህ አካባቢ የሚኖረውንም ጉዳት ይደርስበታል። ከዚህ ጋር ተያይዞ የጎርፍ ጉዳት ሊከሰትባቸው የሚችሉ ቦታዎችም ተለይተዋል። ለምሳሌ ዞኖች ጋምቤላ፣ ኦሮሚያ ክልል፣ አማራ ክልል፣ ሶማሌ ክልል፣ አፋር ክልል፣ ትግራይ ክልል፣ ደቡብ ብሔር ብሔረሰቦች እንዲሁም ከፍተኛው የበልግ ተጠቃሚ ደቡብ ብሔር ብሔረሰብ ነው። ድሬዳዋ ከተማም፣ ሀረሪም፣ አዲስ አበባም ላይ እንደዚህ አይነት የጎርፍ ክስተቶች ይኖራሉ ተብሎ
አቶ ደበበ እስከ ወረዳ ድረስ በተቀናጀ መልኩ እየሰሩ መሆኑን ይጠቅሳሉ።
እየተሰሩ ያሉ የቅድመ ማስጠንቀቂያ ስራዎች እንዳሉ ሆነው ጎርፍ ስጋት ተጋላጭ የሆኑት ላይ የሚሰሩ ስራዎችም አሉ። አንደኛ የቅድመ ማስጠንቀቂያ ስራ። የቅድመ ማስጠንቀቂያ ስራችን ከብሔራዊ ሜትሮሎጂ ኤጀንሲ ያገኘነው መረጃ እንዲሁም ከውሃ መስኖና ኤሌክትሪክ ሚኒስቴር እንዲሁም ከተፋሰሱ ባለስልጣን የምናገኘው መረጃ በአጠቃላይ ለህዝቡ ማሰራጨት እና መስጠንቀቅ እንዲጠብቅ ማድረግ እና ይህንኑ ለመከላከል የሚያስችሉ ስራዎች እስከታችኛው ድረስ መስራት። በዚህ የአደጋ ስጋት ስራ አመራር ኮሚሽን የጎርፍ ግብረ ኃይል ይኸው በብሔራዊ ደረጃ የተዋቀረው በክልልም ተዋቅሮ ህብረተሰቡ ላይ የበለጠ ጉዳት እንዳይደርስ የቅድመ ማስጠንቀቂያ ስራዎች መሰራት ያለባቸው። ከዚያ ውጭ የጎርፍ መከላከያ መዋቅሮችን ማጠናከር፣ ህብረተሰቡ ላይ ጉዳት ከመድረሱ በፊት እንግዲህ ግንዛቤ ማስጨበጥም አንዱ፣ ምክንያቱም ጉዳቱ የከፋ እንዳይሆን የመከላከል ስራዎች እየተሰሩ ናቸው። ስለዚህም ይሄ በደጋማ እና ተዳፋርካማ ካላቸው ቦታዎች ላይ ለምሳሌ ድሬዳዋ 17 ኪሎ ሜትር ከተማ አስቀምጠቢ ቁልቁለት ዝናብ አይዘንብም ብዙ አይጠበቅም። ኦሮሚያና አጎራባች ክልሎች የሚዘንበው ዝናብ ጉዳት ሊያደርስ ስለሚችል በዚህ ቦታዎች ላይ ጥንቃቄ የተሞላበት ስራ እንዲሰራ የማድረጉም ስራ እስከ ወረዳ ድረስ ባለው መዋቅር እየተሰራበት ነው።
አቶ ደበበ ከዚህ ቀደም የጎርፍና የመሬት መንሸራተት አደጋ በደረሰባቸው አካባቢዎች ላይም የምግብና ሌሎች መሰል እርዳታዎችን በማቅረቡ ረገድ እየተንቀሳቀሱ መሆኑንም ነው የሚናገሩት።
በተለያዩ የበልግ አካባቢዎች የሶማሌ ክልል፣ የድሬዳዋ አስተዳደር፣ ደቡብ ብሔር ብሔረሰቦችን ጨምሮ 219,698 ሰዎች ተጎድተዋል። ከእነዚህ ውስጥም 108,107 ሰዎች ተፈናቅለዋል። ይሄ ከክልሎች ያገኘነው መረጃ ነው። ሆኖም ይሄ የተፈናቃይ ጉዳይ በጎርፍ የሚቀጥል አይደለም። ጎርፉን በተለያየ መልኩ የመከላከል ስራ ሰርተሽ ወደ ቀያቸው እንዲመለሱ ይደረጋል። በቀያቸው ሲመለሱ ራሱ የሚፈልጉት ነገር እንኳን ባይገኝ አስፈላጊው ምግብም ሆነ ምግብ ነክ ያልሆኑ ቁሶችን እስከ ምግብ ማብሰያ ድረስ እንዲቀርብላቸው ይደረጋል።
በግንቦት ወር ላይ እንደሚመጣ ለሚጠበቀው የጎርፍ አደጋ ከአጋር ተቋማት ጋር በመሆን በእቅድ እየተንቀሳቀሱ መሆኑንም ይናገራሉ።
በበልጋ ቃይኮ አካባቢ ተጨማሪ ጎርፍ ስለሚኖር ወደ 21,101 ሰዎች በጎርፍ ይጠቃሉ። ከተጠቁ ደግሞ ከነዚህም ሰዎች 19,030 ሰዎች ሊፈናቀሉ ይችላል ተብሎ ሲታሰብና ይሄ ነገር መረጃው ሲደርስ ይታቀዳል። እክሉም ይታቀደው በጋራ ነው። የጎርፍ ግብረ ኃይል አለ፣ በብሔራዊ ደረጃም በክልልም ደረጃ። ከዚህ አንጻር የሚሰሩት ስራዎች አንድ፣ ይሄ ህዝብ በጎርፍ የሚፈናቀል ከሆነ አስፈላጊውን ድጋፍ ለማድረግ የሚያስችል ዝግጅት ማድረግ ነው። በምን? ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ምግብና ምግብ ነክ ያልሆነ ግብርናም ቢሆን ውሃም ቢሆን በጤናውም በኩል ምክንያቱም ጎርፍ ብቻውን አይደለም ጥቃቱ የሚያደርሰው በሰው ላይ እና በንብረት ላይ ቢሆንም እነዚህ ሰዎች በተለያየ መልክ ሊጠቁ ስለሚችሉ ተዛማጅ የሆኑ ችግሮች እንኳን ቢሆን ኖሩ እነዚህን ተዛማጅ ችግሮች ሊቀርፉ የሚችሉ ሴክተር መስሪያ ቤቶች አብረው ሆኖ በጋራ አቅደው እንዲንቀሳቀሱ ይደረጋል። በዚህ ላይ ሴክተር መስሪያ ቤቶች ስንል በፌዴራል ደረጃም ያሉ አሉ፣ በክልልም ያሉ አሉ። ክልሎችን ጨምሮ አስፈላጊው እንቅስቃሴ ህብረተሰቡን በማሳተፍ የሚከናወን ይሆናል። ከዚህ አንጻር ይህ እየተሰ
እየሰራም ነው።
የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን የሕዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ህብረተሰቡ ቀድሞ በአካባቢው ያሉ የውሃ መውረጃ ቱቦችን እንዲያጸዳና እንዲያዘጋጅ እንዲሁም ነቅቶ እንዲጠብቅ መልእክት አስተላልፈዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ፣ ከአቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከ3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። መልካም የረፍት ቀናት እንዲሆንላችሁ እመኛለሁ። አሁን የትግርኛው ስርጭት ይቀጥላል። እኔ በኩል ሰላም፣ ደህና ደሩ።